ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ የሳምንቱን አበይት ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በማስከተልም ከዝግጅት ክፍላችን የቀረበ ሐተታ በመጨረሻም በዳግማዊ አደፍርስ የቀረበውን የፕሮፌሰር መስፍን ወልደ ማርያምን መጽሐፍ ትችት አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ወያኔ ወደ ሶማሊያ ብዙ ሺ ጦር ማስገባቱ የተዘገበ ሲሆን ማስገባት የተገደደው በአሜሪካ ግፊት መሆኑ ሊጋለጥ ይችላል። የሶማሊያ መንግስት ተብየው ኃይል ሆነ የአፍሪካ አንድነት ጦር አልሽባብን በማሸነፍ ደረጃ ወደፊት ሊገፉ ካለመቻላቸው ባሻገር በቦታው ያሉም ልዩና ባለችሎታ የተባሉትም የአሜሪካ ወታደሮች ጥቅማቸው ይህን ያህል ባለመሆኑ ተጨማሪ የጭዳ ኃይል ተፈልጎ ወያኔ በመስማማት በአብዛኛው ወጣት የሆኑ ወታደሮችን ወደ ሶማሊያ ማስገባቱ ሊታወቅ ተችሏል። የወያኔ ጦር ሰፈር የተፈናቀሉ ሶማሌዎችን ሰፈር ይመስላል ያሉት አዛቢዎች በዘመቻው ከወደ አሜሪካ የሚመጣውን ክፍያ የወያኔ ከፍተኛ መኮንኖች ሲበሉት ወታደሮቹ ግን ተጠቃሚ አለመሆናቸው ተነግሯል። ይበንዲ እንዳለ የአፍሪካ አንድነት ጦር የተባለውም ለአልሽባብ የጦር መሳሪያና ጥይትም እየሸጠ ከመሆኑም በላይ የሞቃዲሾንም የሽርሙጥና ንግድ እያካሄደ ነው ተብሎ ይወቀሳል። ወያኔ ለማይመለከተው ጦርነት ለተርፍ ሲል ዜጎችን እያስጨረሰ መሆኑ ሲታወቅ ከወያኔ እየከዱ ወደ የመን ይኮበልሉ የነበሩ ወታደሮች የየመንን ሁኔታ በመበላሸቱ ይህም አማራጭ ዝግ ሆኖባቸዋል ተብሏል።
ወያኔ በአደገኛ እጽ ንግድ ከተሰማሩ አሸባሪዎች ቡድኖች አንዱ መሆኑ ተጋለጠ። ጫት በአሜሪካና በአውሮፓ ሀገራት ወደ አገራቸው እንዳይገባ የተከለከለው ከአደንዛዥ እጾች አንዱ ነው ተብሏል። በአደንዛዥ እጽ አዘዋሪነት ከሚታወቁት አሸባሪ ከሚባሉት ድርጅቶች ከታሊባንና ከአይሲስ ተርታ ወያኔ መሰለፉ ሊነገር ይገባዋልም ተባለ። በይፋ በየአመቱ ከጫት የወጪ ንግድ የሚገባው አይነገርም። ይህ የሆነበት ደግሞ የጫት አዘዋሪነቱን ልክ እንደ ሐሺሽና ሺሻ የተቆጣጠሩት የወያኔ ቁንጮዎች በመሆናቸው ነው ተብሏል። በቅርቡ የባህር ዳር ከተማ ጫት በሚነግዱና በሚቅሙ ላይ እርምጃ ለመውሰድ የሚያስችለውን ህግ ማጽደቁን ይፋ ማድረጉ የተነገረ ሲሆን ይህን ህግ የሚጥሱት የወያኔ ብአዴን ሹሞች ራሳቸው ናቸው ተብሏል። ባለፈው ወያኔ ባህር ባደረሰው የደም መፋሰስ ወደ ሀርጌሳ ይላክ የነበረው ጫት ለረጅም ጊዜ ተስተጓጉሎ የነበረ ሲሆን በቅርቡ ሊጀምር መሆኑም ታውቋል። በሀርጌሳ የሚገኘው መንግስት ተብዬ ከወያኔ ጋር በመሆን የተከሰተውን ግጭት ለማባባስ በሀርጌሳና በአካባቢው ይኖሩ የነበሩ በርካታ ኢትዮጵያውያንን መግደሉንና ማባረሩ የሚታወቅ ነው። ይህ ያደረሰው በደል እንደ ዘበት ተቆጥሮ የጫት መላክ ላይ ስምምነት መድረሱ መገለጹ ብዙዎችን ማሳዘኑን ተረድተናል።
ወያኔ ያገራችንን ደን በመጨፍጨፍና ያካባቢውን ደህንነት በማበላሸት ከፍተኛ አሉታዊ ሚና በመጫወቱና የአየር ጠባይም እንዲበላሽ በማድረጉ የተከሰተው የሙቀት መጠንከር ሁኔታ ለወባ በሽታ አመቺ ሁኔታ ፈጥሯል ሲሉ ጉዳዩን ያጠኑ ክፍሎች በቅርቡ አስጠንቅቀዋል። በመስፋፋትና በመጠናከር ላይ ያለው የወባ በሽታ በተለይ ሕፃናትን እያጠቃ ነው ያሉ እነዚሁ ክፍሎች በወባ የተነሳ በኢትዮጵያ የሟቾቹ ቁጥር በብዙ እንደሚጨምር ስጋታቸውን ገልጸዋል። መከላከያን በተመለከተም ወያኔ በትግራይ ወባን ለመከላከል ጥረት ቢያደርግም በሌሎች አካባቢዎች ይህ ነው የሚባል ሙከራ እንደማያደርግም የሚታወቅ ነው ተብሏል።
የወያኔ የንግድ ድርጅቶች ለኪሳራ እየተዳረጉ መሆናቸው ተነገረ። የወያኔ የንግድ ድርጅቶች በየጊዜው እየገቡ ካሉበት የኪሳራ ቀውስ ማገገም እየተሳናቸው በመሆኑ ለሽያጭ እየቀረቡ መሆናቸው ታወቀ። የኪሳራው ዋነኛ ሰበብ ወያኔ በሀገርና በሕዝብ እያደረሰ ያለው ግፍ ሲሆን፣ ሌላው ደግሞ በረጃጅሞቹ የወያኔ እጆች በየጊዜው ስለሚዘረፉ መሆኑን ብዙዎች ያስረዳሉ። የግንባታ ስራ ተቋራጭ በግዴታ የወያኔ ምርት የሆነውን መሶበ ሲሚንቶ የተሰኘውን እንዲገዙ የሚገደዱ መሆናቸው ቢታወቅም የሲሚንቶ ጥራቱ የወረደ በመሆኑ በርካታ ህንጻዎች ላይ ጉዳት እያደረሰ መሆኑ የሚታወቅ ነው። የቢራ ፋብሪካዎቹ ዳሽንና ራያ የተባሉትም ከገበያ ውጪ እየወጡ መሆናቸው የሚታወቅ ነው። ዳሽን ቢራ የሚጠጡ ቱባ ወያኔዎች እንደሆኑ የሚታወቅ ሲሆን በየመዝናኛ ቦታዎች መጠቋቋሚያ በመሆናቸው ብዙዎች ለመተው መገደዳቸው ይሰማል። የራያ ቢራን በከፍተኛ ድርሻ የያዘው የፈረንሳዊ ቢጃይ ኩባንያ ቀሪውን ድርሻ ለመበፈል ፋብሪካውን ለመጠቅለል ከስምምነት ላይ መድረሱ ተሰምቷል። ይህ ሁኔታ የወያኔን ቁልቁለት መንገድ በንግድ ድርጅቶችም መከሰቱን ያሳያል ተብሏል።
ገዢዎች ህዝብን በባህልም መስክ መቆጣጠር ሊያዳክሙ ጥረት ማድረጋቸው የሚጠበቅ ሲሆን ወያኔ ለስልጣን ከበቃ ጀምሮ በተለይ ወጣቱን ባልባሌ ልምዶች ተብትቦ ለማዳከም ሲዘምት የቆየ ሲሆን፣ አሁን ደግሞ በቱርክ ተባባሪነት የጀመረው የቃና ቴሌቪዥን ይህንን ተልእኮ ሊያሟላ እየረዳ ነው ተብሎ ተጋልጧል። ቃና ቴሌቪዥን በኤርትራም በሳምንት 3 ቀን መተላለፉም ተጠቅሷል። ቱርክ በተስፋፊነት በአፍሪካ ሰፊ እንቅስቃሴ እያደረገች ሲሆን ከወያኔ ጋር ተወዳጅታ ቅድመ አያቶቿ ያልቻሉትን የበላይነት ለመያዝ ዘመቻ መክፈቷ ለማንም ዜጋ ምስጢር አይደለምም ተብሏል። በቃና ቴሌቪዥን የሚተላለፉ ተከታታይ ፕሮግራሞች የሰውን ቀልብ ለመያዝ በመቻላቸው የህዝብ ትኩረት ወደ አገሩ አብይ ጉዳዮች ሳይሆን ወደ ስርጭቶቹ ታሪኮች እንዲሆን በማድረግ በእጃ ዙርም ቢሆን ለወያኔም ለሻዕቢያም በመጥቀም ላይ መሆናቸው ተተችቷል። ይህን ተቋም ለመፎካከር አቅም የላቸውም የተባሉት አገር በቀል ሲኒማና ቪዲዮ ሰራተኞችም ለኪሳራ ተዳርገዋል ተብሏል።
ኢትዮጵያ ለንግድ ምቹ ካልሆኑ ሀገራት አንዷ መሆኗ ተነገረ። በቅርቡ የዓለም ባንክ ይፋ ያደረገው ለንግድ አመቺነት ያላቸው አገራት ቅደም ተከተል ኢትዮጵያ ተመጨረሻዎቹ ተርታ መሆኗን ይፋ አድርጓል። ይህ ይፋ የሆነው ጥናት ካለፈው ዓመት ጋር ሲነጻጸር 2 ደረጃዎችን ዝቅ ማለቷ የታወቀ ቢሆንም ለጥናቱ ቅርብ የሆኑ ወገኖች መረዳት የተቻለው የወጣውን የእርከን ደረጃ ከ190 ሀገራት 161 ላይ መሆኗን ቢጠቅስም ሀቁ በ85 እና በ90 መሃል መሆኗን ለማወቅ ተችሏል። በርካታ ባለ ገንዘቦች በኢትዮጵያ የንግድ ስራ ለመጀመር ገንዘባቸውን አፍስሰው እንቅስቃሴ ከጀመሩ በኋላ ለወያኔ ቁንጮዎች የእጅ መንሻ እንዲከፍሉ ስለሚገደዱ የጀመሩትን ስራ እየጣሉ የወጡ መሆናቸውን የሚያስረዱ ወገኖች እንደሚሉት ኢትዮጵያ ከሳራ በታች ከሚገኙ ሀገራት ለንግድ ስራ አደገኛ ከሆኑ ሀገራት ከመጨረሻዎቹ አንዷ መሆኗን ነው።
በዓለም አቀፍ ደረጃ በሂደት ይጠፋሉ ከሚባሉ ህዝቦች አንዱ ሙርሲዎች ሊሆኑ እንደሚችሉ ጥናት ያደረጉ መሆኑን በቅርቡ አስታውቀዋል። በቁጥር 10,000 ቢሆኑ ነው የተባሉ ሙርሲዎች መሬታቸውን በወያኔ ተቀምተው አንድም የኦሞ ብሔራዊ ፓርክ ሲባል በሌላ በኩል ግልገል ግቤ በሚባሉ ግድቦች መፈናቀል እንደደረሰባቸውም ከዚህ በፊት የተጋለጠ መሆኑ የሚታወስ ነው። ወያኔ እንኳን ቁጥራቸው አነስተኛ ይሆኑ እንደ ሙርሲ አይነቶቹን ቀርቶ በሚሊዮን የሚቆጠሩትንም ሊያጠፋ የሚጥር እርኩስና ዘረኛ ኃይል በመሆኑ የኢትዮጵያ ውህዳን ህዝብ ለከፍተኛ አደጋ ተጋልጧል ሲሉ ታዛቢዎች አስጠንቅቀዋል።
እድገት የሚባለው ባልት የስንዴ ጥረቱን አልቀረፈውም ተባለ። ወያኔ የእድገት ቱልቱላውን በየአመቱ ቢናፋም ኢትዮጵያ ሌላ ቀርቶ በስንዴ ራሷን ያልቻለች ሀገር አድርጓታል ተብሏል። በየአመቱ ከውጭ የሚገዛውና ወደ ሀገር ውስጥ የሚገባው የስንዴ መጠን እየጨመረ መሄዱ የግብርና ምርትን የቁልቁል መውረድ የሚያሳይ ነው የሚል አስተያየታቸውን የሚሰነዝሩ በርካቶች ናቸው። ይህ ከውጭ የሚሸመተው ስንዴ ለወያኔ ቁንጮች እንደ ስኳር ለዘረፋ መጪ በመሆኑ የግዢው አስፈጻሚዎች የወያኔ ህወሓት አባላት ናቸው ተብሏል። ዘንድሮም 400 ሺህ ሜትሪክ ቶን ስንዴ በ3.3 ቢሊዮን ብር ለማስገባት ድርድሩ ማለቁ ታውቋል።
የኢትዮጵያ ህዝብ ህብረቱንና አንድነቱን እያጠናከረ ወያኔን በጋራ በመጋፈጥና በመታገል ባለበት በህዝብ ትግል ሊነግዱ የሚሹ አፍራሾች አሁንም ቢሆን የልብ ወለድ ቡድኖችን እየፈጠሩ በዚያ ጦር ሜዳ ወያኔን መታ ነው እያሉ የሚዋሹት ለወያኔ ቢጠቅም እንጂ ምንም ፋይዳ የለውም ሲሉ አገር ወዳድ ክፍሎች አማረዋል። በተለይም የጎንደርን ህዝብ ቆራጥ ትግል በሚመለከት የህዝብን ትግል ባለቤትነት ለምትሃት ቡድኖች እየተሰጠ ያለው መግለጫ መብዛቱ ምናልባትም ወያኔ ይህን ጉዳይ ከበስተጀርባው እያስጮኸው ይሆን የሚል ጥርጣሬን ማስነሳቱ የሚገባ ነውም ተብሏል። ከዚህ በፊት የሌሉ ጦሮች የሌለ ድልን ሲያበስሩና አጉል ተስፋ ሲግቱ የምናውቅ ነውና አሁንም አንወናበድላቸው ሲሉ አገር ወዳዶች ማሳሰባቸውም ሊታወቅ ተችሏል።
የውጪ ምንዛሪው ጭማሪ ጦሱ እየተስተዋለ መሆኑ ተጋለጠ። የውጪ ምንዛሪ ዋጋ ጭማሪን ተከትሎ ዘርፈ ብዙ ቀውስ እየተከሰተ መሆኑን መገንዘብ ተችሏል። ቀደም ሲል የውጪ ምንዛሪ ሲመናመን ከመድኃኒት አስመጪዎች በስተቀር ለሌሎች በንግድ ሥራ ለተሰማሩ ይከለከል እንደነበር የሚታወስ ነው። በአሁኑ ወቅት ግን ለመድኃኒት እንኳን የሚሰጥ የውጭ ምንዛሪ አለመኖሩ በአገሪቱ ውስጥ ለሕይወት አስፈላጊ የሆኑ መድኃኒቶች ከገበያ ጠፍተዋል ይባላል። ይህ ሁኔታ የወያኔን የቁልቁል ጉዞ እያፋጠነው መሆኑን የሚገልጹ ወገኖች እንደሚሉት እጥረቱ በዚህ ከቀጠለ ወያኔን አፍገምግሞ ይደፋዋል ይላሉ። ወያኔ በየአመቱ መክፈል የሚገባውን ዕዳ መክፈያ የውጭ ምንዛሪ በማጣቱ ለከፍተኛ ቀውስ ተዳርጓል ይባላል። ብቸኛው የስልክና የኢንተርኔት አገልግሎት የሚሰጠው ኢትዮ ቴሌኮም የሚባለው ድርጅት ከውጭ ለሚያስገባቸው ዘመናዊ መሳሪያዎች የውጭ ምንዛሪ በማጣቱ በአገልግሎቱ እየተከሰተ ያለው የመቆራረጥ ችግር በከፋ ሁኔታ እንደሚቀጥል በይፋ ማስታወቁን መረዳትም ተችሏል።
ወያኔ ለ26 አመታት በራሱም በቀጥረኞቹ ማማካይነት ህዝብን ሊከፋፈል ሲጥር ቆይቶ ዘመቻው አሁን ከሽፎ ላይላዩ ሲፈነዳበት የሞት ሞቱን የህዝብን ህብረት ለማደናቀፍ በአማራውና በኦሮሞ መሐከል እርቅና መግባባት ፈጥረናል፣ ቀጥለንም ከትግሬ ጋር ሁሉን እናስማማለን ብለንም ሁሉን አቀፍ የእርቅና ህብረት እንቅስቃሴ ይኖራል በሚል ተጨፈኑ ላሞኛችሁ ማለት መጀመሩ እየተጋለጠ ነው። ህዝብን ሲከፋፈል የባጀውና ይህን መከፋፈል የፖለቲካው ማገር ያደረገው ወያኔ ሆኖ ሳለ ዛሬ ህዝብ በትግልና በራሱ ጥረት የወያኔን የከፋፈል ግንብ አፍርሶ ህብረትን ሲመሰርት ወያኔ የዚህ ህብረት አናጺና አራማጅ ነኝ ብሎ ለመነሳት መጣሩ ተራ ጮሌነትና ወንብድና ነው ሲሉ ያወገዙ ክፍሎች የህዝብን አንድነትና የጋራ ትግል ወያኔ እንዳያጨናግፈው ነቅተን እንቆም እንታገል የሚል ጥሪን አቅርበዋል።
ሳውዲ ኤምባሲ ይሰሩ የነበሩ ኢትዮጵያውያን ሰራተኞች የደረሰባቸውን በደል አሰሙ። በቅርቡ ከስራ የተባረሩ አዲስ አበባ የሚገኘው የሳውዲ ኤምባሲ የጸጥታ ሰራተኞች ኤምባሲው በግፍ ያባረራቸው መሆናቸውን መግለጻቸው ታወቀ። ነዚሁ በቁጥር 5 የሚደርሱ ሰራተኞች የሳውዲ ኤምባሲ በአዲስ አበባ ለጸጥታ ስራ የተቀጠሩና ላለፉት 25 ዓመታት ሲያገለግሉ መቆይታቸውን የሚገልጹት ኤምባሲው በድንገት እንዳሰናበታቸውና የመጨረሻውን ወር ደሞዛቸውንና የአገልግሎት ካሳ እንዳልከፈላቸው በማንሳት ኤምባሲውን እንደሚከሱ መዛታቸው ታውቋል። አንዳንድ አስተያየት ሰጪዎች እንደሚሉት እነዚህ የሳውዲ የጸጥታ ሰራተኞች መሆናቸውን የሚያስረዱት የውያኔ ህዋት አባላት ሊሆኑ እንደሚችሉና መባረራቸው ምናልባት ከሳውዲና ከውያኔ የፖለቲካ መሻከር ጋር ይያያዛል ተብሏል።
የአላሙዲን መታሰር ወያኔን ማሸበሩ ታወቀ። ምንም እንኳን የዚህ ያለሙዲ የተባለው ሰው ስር ከሳውዲ የውስጥ ፖለቲካ ሽኩቻ ጋር የተያያዘ ቢሆንም ሰውየው የወያኔ ቀንደኛ አባል በመሆኑ በኢትዮጵያ ላይ በርካታ በገሃድ የሚታዩና በሚስጥር የተከናወኑ በደሎችን ማድረሱን ብዙዎች በቁጭት ያስረዳሉ። ይህ ሰው ምርጫ ተብዮን የወያኔ ጨዋታ በመጣ ቁጥር ለወያኔ በገሃድ የገንዘብ መስዋዕት እንደሚያደርግ የሚታወቅ ነው ተብሏል። በዚህ ድርጊቱ የኢትዮጵያ ህዝብ ጠላት ነው። ወያኔ በሚሰበስባቸው የገንዘብ መዋጮች ሌሎች ባለገንዘቦችን ለመቀስቀስ የውሸት ቃል እንደሚገባ የሚታወቅ ነው ተብሏል። በአዲስ አበባና በተለያዩ ከተሞች ከወያኔ መሬት እየተለገሰው እያጠረ ማስቀመጡ ብዙዎችን ያስቆጣ ያለ ጉዳይ መሆኑ የሚታወቅ ነው። በጋምቤላ ከሳውዲ ባገኘው ብድር ህዝብን አፈናቅሎና የተፈጥሮ ሀብትን አውድሞ የሩዝ እርሻ መጀመሩ ቢነገርም ከወሬ ባለፈ የዘለለ ባለመሆኑና የጋምቤላ ህዝብ ላይ ጉዳት ማድረሱ ወንጀለኛ መሆኑ ይጠቅሳል። ከተለያዩ አካባቢዎች በወርቅ ማውጣት ስም ከወያኔ ቁንጮዎች ጋር በዚህ ውድ በሆነ ማዕድን ዘረፋ ማሰማራቱና በየጊዜው ለብሔራዊ ባንክ ሊገባ የሚገባውን ወርቅ ሳያስገባ እንዳለ ማውጣቱ የሚታወቅ ሲሆን ይህም ከወንጀሉ ጋር ሊደመር እንደሚገባው ብዙዎች ያስረዳሉ። አላሙዲ ከወያኔ ቁንጮዎች ጋር የሚዶልት በመሆኑ ወያኔ እያፈሰሰ ባለው የህዝብ ደም ተጠያቂ ነው የሚሉ በርካቶች ናቸው።
93 ዓመት የሆናቸውን የዚምባብዌውን መሪ ሮበርት ሙጋቤን ለመተካት በገዢው ዛኑ ፓርቲ ውስጥ ፉክክርና ሽኩቻ የተጧጧፈ ሲሆን በቅርቡ ከስልጣን ተወግዶ ወደ ስደት የኮበለለው ምክትል ፕሬዝዳንቱ ኤመርሰን ናጓ የተባረረው ባሏን መተካት መፈለጓን ባልደበቀችው በሙጋቤ ሚስት ግሬስ ግፊት ብቻ ሳይሆን የናጓ ወና ደጋፊ የእንግሊዝ መንግስት ሆኖ በመገኘቱ ነው ተብሎ በውስጥ አዋቂዎች ተዘግቧል። እንግሊዝ ነጮች የያዙትን መሬት በመንጠቃቸው ሙጋቤ ላይ ጥርሷን ነክሳ ተቃዋሚዎችን በሙሉ ስትረዳ ቆይታለች ያሉ የፖለቲካ ታዛቢዎች ኤመርሰን ናጓ የእንግሊዝ ድጋፍ አለው መባሉ ለመባረሩ ተጨማሪ ምክንያት ሆኗል ሲሉ ገልጸዋል። በአፍሪካ ጉዳይ ዘመናዊ ቅኝ ገዢዎችና ቻይናን ብትሆን በይፋና በእብሪት ጣልቃ እየገቡ መሆናቸውም ተያይዞ ተተችቷል። የፍካሪ ዜና ፕሮግራማችን በዚሁ ይጠናቀቃል።
Shagre
ya bro menor usted ya zamanat tirse
ay ተስማምተው አንዱ ነው በፍቅር ነበር ድል ያረጉት ጠላትን ከሀገር ነበር ድል ያረጉት ጠላትን ከሀገር ከፍ በይ ሀገሬ ከፍ በይ ከፍ በይ እማማ ከፍ በይ ከፍ 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 በይ ሀገሬ
ወያኔ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ። ወያኔ ከሆነ ካልሆነ ባይ ቡድን ነውና ለክፉ ቀን በሚል አገራችን ኢትዮጵያ ላይ ብዙ ፈንጂ አጥምዷል። ከሆነልን ኢትዮጵያን ገዝቶ ማሸናከል ካልሆነ ደግሞ ትግራይን መገንጠል ሲል እንደነበር የምንረሳው አይደለም። የሚፈራው የውድቀቱ ቀን እንዳይመጣ ማገጃ ያጠመደው ፈንጂ ሲፈነዳብን የቆየ ቢሆንም ቢጎዳንም ለመጨረሻው ደግሞ በሚል ቦምቦች ቀብሯል። ቀውሱ ሲያይልበትም ሊያፈነዳቸው እየጀመረ ነው። ከደደቢት ጀምሮ በጸረ ኢትዮጵያው ጎዳና መጨሊል ሲነሳ ዋና መሳሪያው አድርጎ የተነሳው የኢትዮጵያን ህዝብ እርስ በርሱ መከፋፈልና ማዳከም ነበርና የመጀመሪያው መርሃ ግብሩ የኢትዮጵያ ህዝብ ባለው የርስ በርስ ቅራኔ አንድ ላይ መኖር አይችልም፣ የሸዋ አማራ ወይም አማራ በጥቅሉ የጭቁን ህዝቦች ጠላት ነው፣ ትግራይም ሌሎችም መገንጠልና የራሳቸው ነጻ አገር ሊኖራቸው ይገባል የሚለውን ሲያስተጋባና አንድ ኢትዮጵያ ያሉትን እንደ ኢሃፓ አይነቶቹን ድርጅቶች ትምክህተኛ በሚል ሲያወግዝም ሲያጥላላም ሲያጠቃም ነበር። ይህን ገንጣይና ጸረ ኢትዮጵያ አቋም ከማንም በፊት አጋልጦ የታገለው ኢሃፓ እንጂ ማንም ሌላ አልነበረም። ይህን በታሪክ የተረጋገጠ ሐቅ አይናቸውን ጨፍነው የሚክዱ ድርጅቱን የወያኔና የገንጠላ አጋር ብለው ሊያቀርቡ ሲንፈራገጡ ስናይ ግባቸው ከይሲና እኩይ መሆኑን ማወቅ አልከበደንም። ወያኔ የክፍፍል ቦምቡን ያፈነዳው ገና በደደቢት ናቅፋ ሳለ ነበርና የጋራ ኢትዮጵያዊ ትግልን ተጠይፎ ከሻቢያ ጫማ ስር ወድቆ ትግሉንም ጸረ አማራ በሚል ፈርጆ ለዓመታት ተንደፋድፎና በደም ተጨማልቆ በጸረ ኢትዮጵያ ባዕዳን ድጋፍ ለስልጣን ሊበቃ ችሏል። ለስልጣን ሲበቃም ህዝብን እርስ በርስ ማናከሱን በይፋ ገፍቶበት አንቀጽ 39ንና የክልል ሽንሸናን አስፍኖ በዲሞክራሲና ራስ አስተዳደር ሽፋን ኢትዮጵያና ኢትዮጵያዊነትን አደባይቶ የሀገር መከበሩ በድንበሩን ትቶ ኤርትራን አስገንጥሎ ወዘተ ኢትዮጵያን ለማጥፋት ጉዞውን ቀጠለ። ለባዕዳን አደረ፣ መሬታችንን ለሱዳን ሳይቀር ሰጠ፣ የጎንደር ወሎን ወዘተ መሬት እንደ ባዕድ ሰርቆ ነጥቆ ለራሱ ትግራይ ሰጠ፣ ታሪክን አራከሰ፣ ደም አፈሰሰ፣ እስረኞችን ሳይቀር በውድቅ ጣለ፣ ፍርድ ረሸነ፣ በአክሱም ምን አገባችሁ ብሎ በህዝብ የጋራ ታሪክ ተሳለቀ፣ ድፈሩኝና ሞክሩኝና ጦርነት ልስራባችሁ ብሎ ዛተ፣ የራሱን ብሔረሰብ ወርቅና ልዩ ብሎ አሞካሽቶ ሌሎችን አራከሰ። ስንቱ ተወርቶ ተነግሮ ይዘለቃል። ዛሬም የወያኔ ዋናው ፈንጂ ይህ ህዝብን እርስ በርስ የማናከሱና የማበጣበጡ ነው። ጀምሮታል፣ ያስፋፋዋል። በቅድሚያ አማራውን ለይቶ ማጥቃት፣ ለጥቆም ሌሎችንም ማፋጀትና መፍጀት፣ ህዝብ ሲዳማ ትግራይን መገንጠልና መጥበቅ። የተከፋፈለ ህዝብ አገሩን ማስከበር አይችልምና ወያኔ ነጻ ትግራይን ተንደላቅቄ ገላ ሰድጄ እገዛለሁ ብሎ ለሚያየው ቅዠት የኢትዮጵያውያን መከፋፈል ወሳኝ ነው። ይህን ለማስወገድ ህዝብ እርስ በርሱ እየፈጠረ ያለው መረዳዳትና ህብረት ድንቅ ነው ሊባል የሚገባው ነው። ወያኔም ሆነ ቅጥረኞቹ ጽንፈኞች አልተደሰቱም። ለዚህም ነው ተንኮላቸው ገና ይደራልና ጠንቀቅ ነቃንበል የሚለውን ምክር የምንደጋግመው። በዚህ የክፍፍል ዘመቻውና ሴራው ዋናው ትኩረቱም በትግራይ ህዝብ ላይ መሆኑ የሚዘነጋ መሆን የለበትም። ወያኔ ላሉት አገር አጥፊ እቅዶቹ ሁሉ የትግራይ ህዝብን ድጋፍና ይሁንታ ይፈልጋል። ለዚህም ነው የትግራይን ህዝብ ከሌላው ነጥሎ ሊፈጁህ ነው ብሎ አስፈራርቶ በራስ መከላከል ሽፋን ከጎኑ ሊሸጉጥ በመጣር ላይ ያለው። በጎንደር በየቦታው ትግሬዎች ተገደሉ ተፈናቀሉ የሚለው ጩኸት ቋሚ ቅስቀሳው የዚሁ አካል ነው። ለዚህም ነው የትግራይ ህዝብ ምሁሩ አርሶ አደሩ ወታደሩ ፖሊሱ ሴቱ ባልቴቱ ተማሪው ወጣቱና ታሪክ አዋቂው አዛውንቱ ሁሉ የወያኔን ተንኮል አሽቀንጥሮ ጥሎ በኢትዮጵያዊነት ከመላው የኢትዮጵያ ህዝብ ጋር በማበር ጸረ ወያኔውን ትግል እንዲያጠናክር ሳንታክት ጥሪ የምናደርገው። የትግራይ ህዝብ ስሬቱ ማንነቱ ጥቅሙ ሁሉም በኢትዮጵያዊነት የሚገለጽና እውን የሚሆን ነው። የሌላውም ህዝብ እንዲሁ። ስለዚህ ወገን የሆነውን የትግራይ ህዝብ ለማቀፍና በጸረ ወያኔው ትግል ለማሰለፍ ሙሉ ትኩረትና ጥረት መደረግ ያለበት። ወያኔ የመልኳን ሲሏት የጠባይዋን ነውና ምንኛ እርቀ ሰላም ቢባል አቋሙን ጠባዩን የሚተው አይደለም። ድርድር ብላችሁ በከንቱ አትልፉ፣ እርቅ ብላችሁ ራሳችሁን አታድክሙ፣ ትግሉንም አታደናግሩ ስንል የቆየ ነው። ለዚሁ ነው ማለትም ከወያኔ ጋር ከእንግዲህ ሊመጣ የሚችል እርቅ ወያኔን ማስወገድና ሲወገድ ብቻ ነው። የተጠጋገነ ወያኔን መሸከሚያው ጫንቃችን እምቢ ካለ አመታት አልፈዋል። ወያኔ እገሌ ስራ ለቀቀ እገሌ ተቀየረ ብሎ ጉልቻ ወዲያ ወዲህ ቢያደርግም የበላይነቱን በማደናገር ሊቀጥል የሚጥርና እየጣረም ያለ ነውና ለዚህ ጮሌነት ሰለባ ልንሆን መጠበቅ የለበትም። በረከት ከማይረባው ስልጣኑ ለቀቀ ወይም እንዳየነው ስባት ከወያኔ አመራር ወጣ የግለሰቦቹን ዋና ስልጣን ሆነ የወያኔን የበላይነት ቅንጣትም አይቀንስም አይለውጥም። ወያኔ ነገ ከተኮላሹ ተቃዋሚዎችና ከቅጥረኞችና የባዕድ ሎሌዎች ጋር አዲስ የሽግግር ሂደት ሊጀምር ተነሳው ቢል ማንም አገር ወዳድ ዜጋ በዚህ የሚደናገር ሊሆን አይችልም። ዛሬ ለወያኔ ያለው አማራጭ ከስልጣን መወገድ ነው፣ ሌላ የለውም። ወያኔ በተመክሮ የሚሻሻል አይደለም። ቅጥረኞቹን ተቃዋሚዎቹ አድርጎ በሰሞኑ ሊያቀርብ ደፋ ቀና የሚለው ከንቱ ነው። ኦህዴድ ተባለ በአዴን ቁንጮዎቹ እንደ ወያኔ ተጠያቂዎች ናቸው። ንሳ ሲገቡም ማለትም ከልብ ምሕረትን ሰጪ ህዝብ እንጂ ማንም ሌላ ኃይል ሊሆን እንደማይችልም ግልጽ ነው። ወያኔ ኢትዮጵያን ለማፈራረስ ዋናው ፈንጂው ህዝብን መከፋፈልና ማጫረስ ነው ብለናል። ሻቢያ ግንጠላችን እንዲደላደል በኢትዮጵያ የኛ የሆነ አገዛዝ ሊኖር ይገባዋል፣ ማድረግም መቻል አለብን ብሎ ነበር። ሞክሮም ነበር ሳይሳካለት ቀረ እንጂ። ዛሬ ሻቢያም ራሱ ወደ ቀውስ እያመራ ነውና የትግራይ ትግርኝን አማራጭ ነፍስ ሊዘራ ገልበጥ ገልበጥ እያለ ነው። ይህ ተለጣፊዎችን ደስተኛ የሚያደርግ ሂደት ከቅዠትነት እንዳያልፍ ህዝብ ሁሉ መረባረብና ማክሸፍ እንዳለበትም ተደጋግሞ የተነገረ ነው። ወያኔ እንደ እስስት መልክ ሊቀይር መጣርም አንድ ስልቱ ነው። በግምነቱ ጸንቶ ቆይቶና መቀያየሩ ከበድ ያለው ቢመስልም ለማደናገርና ራሱን ለማዳን መሞከሩ አይቀሬ መሆኑንም ማወቅ ያሻል። ተንኮሉንም ከግብ ለማድረስ ህዝብን እርስ በርስ በማጋጨት በሰሞኑ የተያዙት ወያኔ ወይም ትግሬ ሆነው እንደተገኙት ሁሉ ለምድ ለብሶ የራሴው ያለውንም የትግራይ ተወላጅ ሊያጠቃና በሌሎች ሊያሳብብ ይችላል። አፋኝ ቡድኖች ሰልጥነውና ተመርቀው ወጥተዋል። ስምሪታቸውንም መገመት እንችላለን። ነቅተን መጠበቁ የወያኔን ፈንጂ የሚያከሽፍ ይሆናል ማለት ነው። አንዳንዶች ወያኔ ምን ቢሆን ምን የባዕዳን ወረራን አይጋብዝብንም ሲሉ ይደመጣሉ። ይህን እርግጠኝነት ማን እንደሰጣቸውና ከየት እንደመጡት ግልጽ አይደለም። ወያኔ ስልጣኑን ለመጠበቅ ለሱዳን መሬታችንን ያውም ስንት ደም የፈሰሰለትን መቸሩ የሚረሳ አይደለም። ለባዕድ ኃይልም የጦር ሰፈር ሰጥቶ በባዕድ ትዕዛዝም የአገራችንን ልጆች አጓጉዞ ለእልቂት እየዳረገ ነው። ወያኔ በአሰቃቂ ጭካኔ ስንቱን ዜጋ ገሎ አገሪቷንም ዘርፏል። ትግራይ እንዲለማ በሚል ፈሊጥ መላ ኢትዮጵያን ሲያደማ ቆይቷል። አሁንም እንደቀጠለ ነው። ወያኔ ለወዳጁ ቅሌት ይዟል በእጁ ነውና ምን ሊቀባቡት ቢሞክሩ ከጭቃ የገባ እሪያ ወይም ከርከሮ መሳዩ ወያኔ አስከፊ ገጽታውን ሊቀይር ሊያሻሽል ከቶም አልተቻለውም። የቀበሮ ባህታዊ ከበጎች መሃል ይጸልያል ነው ወያኔ። ወያኔን ያዳቆነ ሰይጣን እያቀሰሰው ነውና አዲስ ይዞታ የምንጠብቅበት አይደለም። ደጋግመን ያልነው ለወያኔ ጠበሉ የህዝብ አመጽ ነው። የደደቢትን አገራት ፊዛር ማውጫውና ማስወገጃው ፍጹም ጸረወያኔ ምህረት አልባ ህዝባዊ ትግል ነው። ዋናው ፈንጂው ህዝብን ከፋፍሎ ማፋጀት ነውና ይህ እንዳይሆን መድኃኒቱ የህዝብን አንድነት ማጠናከር ነውና በህዝብ መሃል ወያናዊ ንፋስ እንዳይገባ ነቅተን መከላከል መጣር አለብን ማለት ነው። ጠመንጃችን መወደር ያለበት በወያኔ ላይ ብቻ መሆን ይገባዋል ማለትም ነው። በመሆኑም የህዝብ ወገን መስለው ህዝብን ሊያናክሱ የሚጠሩትንም ልናሳፍራቸው ያስፈልጋል። አንድነታችን ከተረጋገጠ፣ ኢትዮጵያዊነታችን ከተለሰነ ወያኔ ሲባል እንደነበረው ከመንደር አይጥነት አልፈም። ኃይል የተባበረ ህዝብ ናት። ወያኔ መውደሚያውና ጊዜው ደርሷልና በመሃላችን ስንጥርም ሳይገባ አንድ ሆነን ኢትዮጵያን ለማዳን ለማስመለስ የጋራ አገራችን ብለን ለትግል ቆርጠን እንነሳ። ድል ለመላው የኢትዮጵያ ህዝብ ጸረ ወያኔ ትግል።
ስትሽ ዘመን አኩሪ ታሪክ ያለሽ ሁሉም ለበጎ ነው አይደለም ይልቃሉ የተዋለደ የተዛመደ ህዝብ መችለ ኦሮሞና አማራ ባንድ ዘመሩ ባንድ ዘመሩ ልጆችሽ ተጠራርተው ወገኔን ብለው ሀገሬን ብለው መተው ፍቅር ተካሉ አረሙን ነቅለው አረሙን ነቅለው አማራ ኬኛ ኦሮሞ ኬኛ ኦሮሚያን ኬኛ ወለጋ ኬኛ ሀረርጌ ኬኛ ሸገር እስኬኛ ጅማ አባ ጁፋር አርሲን እስኬኛ ላባ መራ አምቦን እስኬኛ ጎንደር እስኬኛ ጎጃም እስኬኛ ወሎን እስኬኛ ሸዋን እስኬኛ ፉድግ
ተስተማረና ተጣፈ ከዳግማዊ አደፍርስ የመጽሐፍ ግምገማ ፕሮፌሰር መስፍን ወልደ ማርያም መጽሐፍት። መጽሐፍ ዝም ብለው ከመሬት ተነስተው እንዲያው በግድየለሽነት በማን አለብኝነትና በማን አህሎኝነት እንጻፍህ ብለው የሚያካሂዱት ያጉራ ዘለል ሥራ መሆን የለበትም። በቅድሚያ መሟላት ያለባቸውና የግድ የሚሉ ጉዳዮች አሉ። ከነዚህም ጉዳዮች አንዱና ዋነኛው የሚጽፉትን ታሪክ መኖርና ያንኑ ደግሞ በኃላፊነት ስሜት ለመወጣት መጻፍ ነው። በተለይ ያገርን የህዝብንና የተከታታይ ትውልዶችን ታሪክ መዝግቦ ለመጪ ትውልዶች ለማቆየት የህዝቡን ኑሮ መኖርን ከክፋትና ከቂም በቀል የጸዳ አእምሮን እና ልቦናን ማዳበር የግድ ይጠይቃል። ይህ ማለት የአገርንና የትውልድን ታሪክ እንዳለ ባይሆንም ከእውነቱ በፍጹም ባላፈነገጠ ሁኔታ በታሪክ ቀመስ ልብ ወለድ መልክ እንኳ ለማቅረብ በመጀመሪያ በቦታው መገኘት ብቻ ሳይሆን የባለታሪኩን ህዝብ ኑሮ መኖርን ይጠይቃል። በአካል፣ በህሊና፣ በእውቀትና በምርምር አብሮ መኖርን። ዝም ብለው ሰለሞን ጫጨሩት መጽሐፍ የመማሪያና የማስተማሪያ ክቡር እሴት ሊሆን አይበቃም፣ አይችልምም። እውነቱ በሐሰት ተለውሶ ወይም ብዙ ሐሰትና ቅጥፈት በስስ እውነት ተቀባብቶ መጽሐፉ ሲጀምር የነበረው ፍሬ ሐሳብ መሃል ላይ ወይም ወደ ማብቂያው ላይ ጠፍቶና ከሌላ ሐሳብ ጋር ተምታቶ ሲደመደም የሆነ ችግር አለ ማለት ነው። አገራችን ኢትዮጵያ ደግሞ ጥሩ ትጉህና ደፋር ጸሐፍት ነበሯት። ጥቂቶቹን ለመጥቀስ ያህል አቤ ጉበኛ አልወለድምን፣ ሞቻለሁኝንና ሌሎቹን ብርቅ መጽሐፍቱን ሲጽፍ፣ ሐዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ፣ ብርሃኑ ዘሪሁን የአብዮት ዋዜማን ማግስትንና ሌሎች መጽሐፍትን ሲጽፍ ይልማ ሀብተየስ ያልተከፈለ ዕዳ የተሰኘውን ቲያትራዊ ድርሰት ሲጽፍ የዛሬን አያርገውና ጌታቸው አብዲ ጓድ ለጓዱ ጓድ ቢሆንም ጓድ ለጓዱ ጓድ ሊሆን አይችልም የሚለውን ትኩረት ሳቢ ሀረግ ያካተተበትን ቲያትራዊ ድርሰት ሲጽፍ ወዘተ ወዘተ ኖረውት ነው። ሎሬት ጸጋዬ ገብረ መድህን ግጥሞቹንና ቲያትሮቹን ሲጽፍና ሲያደራጅ፣ ኃይሉ ገሞራው ሲጽፍ ሲገጥምና ሲቀኝ፣ ደብተራው ጸጋዬ ገብረ መድህንና ሌሎች የዴሞክራሲያ አዘጋጅ ቦርድ አባላት ሲጽፉ ኖረውት ነው። ማንነትን ላለማግነን ስል ብቻ ሳላነሳቸው የማልፋቸው በሕይወት ያሉ ጸሐፊዎች አገራችን አሁንም እንዳሏት እግረ መንገዴን አንስቼ ልለፍ። የሚያስፈልገው ዐይንን ገለጥ ማድረግና ከራስ ባሻገር ማየት መቻል ነው። ይህን ግልጽ ደብዳቤ እንድጽፍ ያስገደደኝ ብዙ በጣም ብዙ እምቢልታ የተነፋለትና ብዙ ከበሮ የተደለቀለት አዳፍኔ በተሰኘ ርዕስ የጻፍከውን መጽሐፍ ተብሎ ነገርን ማንበቤ ነው። ባለን የዕድሜ ልዩነት ምክንያት ኢትዮጵያዊ ጨዋነትን መሠረት አድርጌ አንቱ እያልኩኝ ልጽፍልህ ጀምሬ ነበር። የኔ አንቱታ የሚመነጨው ከአንገት በላይ ከከንፈር ላይ የሚነፍስ ሳይሆን ከውስጥ ከአንጀቴ የሚፈልቅ ነውና ለአንተ ሲሆን እምቢ ስላለ በአንተታ ላስኪደው ተገደድኩ ወደድኩም። ከዚህ በፊት በአማርኛም ሆነ በእንግሊዝኛ ከጻፍካቸው መጽሐፍት ውስጥ የተወሰኑትን ያነበብኩ በመሆኔ የተነሳና የጽህፈት ሥራህ መነሻና መዳረሻው ያንን የታገለ ትውልድ መራገም መሆኑን ስለማውቅ ቁም ነገር አገኝበታለሁ ከሚል ሳይሆን ከበሮ ደላቂዎቹን ለመታዘብ ስል ነው ያነበብኩት። መጽሐፉን ማንበቤን ጀምሬ እስከምጨርሰው ድረስ የተረዳሁትም ከካቻምና አምና ከአምናም ዘንድሮ ምንም ያልተለወጥክ መሆኑንና ለከርሞም የማትለወጥ መሆንህን ነው። አዲስና የተለየ ንድፈ ሐሳብ ልታመነጭ ያልቻልክ ያንኑ እጅጅ ያለ ትውልድ የመሳደብ ተግባር ላይ የተሰጠህን ሚና መጫወትህን ብቻ ነው የታዘብኩት። ያው እኒያን ሁለት አስከፊ ሥርዓቶች ታግሎና አይከፍሉ ውድ ዋጋ ከፍሎ ያስወገደና ሦስተኛውን ክፉ ሥርዓት እየታገለ ያለ ትውልድን መራገም፣ ማጥላላትና ማቆሸሽ የዘወትር ተግባርህን የከለስክበት እንጂ ምንም አዲስ ነገር የሌለበት ፍሬከርስኪ መሆኑን ነው የተገነዘብኩት። እግረ መንገዴንም ከበሮ ደላቂዎቹንና የአይጥ ምስክር ድንቢጥ አይነት አዳናቂዎችንም ታዘብኳቸው። አንዳንዱን ትዝብቴንም ወደ ኋላ ላይ አመላክትሃለሁ። ልቀጥል። ሰፊውን የዚህን መጽሐፍና የአንተ የጸሐፊውን ስነ ልቦና ግምገማና ትችት ለመጪው ትውልድ ልተወውና እኔ ለጊዜው ከላይ ከላዩ ነካ ነካ አርጌ ብቻ ልትወው። ይህን የማደርገውም ይህ ደብዳቤ ግልጽና ያልታሸገ በመሆኑ ሌሎች አንባቢዎች አሉትና አንባቢዎችን ያላግባቡ ላለማሰላቸትና ውድ ጊዜያቸውን ላለማባከን ነው። ብዙ አዳፍኔን ሲያነቡ የባከነ ወይም የሚባክን ጊዜ አለና፣ በዚያ ላይ ደግሞ ገና መጪ ትውልዶች መጽሐፉን አንበውና በጊዜያቱ ከነበሩት ሐቆች ጋር አገናዝበው የመመርመር ሥራውን ከኔ በተሻለ ሁኔታ ይወጡታል ብዬ ስለማምንም ነው። ለኔ አገርንና ታሪክን ተረካቢ የሚሆን መጪ ትውልድ አለ። ያ መጪ ትውልድ ደግሞ የባህል የታሪክና የሁሉም ነገር ግንዛቤው ከቀደሙት ትውልዶች የበለጠ የዳበረ ነው የሚሆነው ብዬ የማስብና የምቀበል ሰው ነኝ። ለኔ መጪ ትውልድ የሚነሳውና ዕውቀቱን የሚገነባው ከምንም ከባዶ አይደለም። ከሱ በፊት የነበሩትና የቀደሙት ትውልዶች በጣሉለት የታሪክና የባህል መሰረት ላይ ስለሆነ ዕውቀቱ የሚገነባው መጪ ትውልድ ሁሌም የተሻለ ነው፣ ምንም ያህል አደናቋሪና አደናቃፊዎች ብትበዙበትም። አዎ፣ ምንም ያህል አደናቃፊ ጋሬጣዎች ቢደነቀሩበትም የተሻለ ዜጋ ይሆናል ብዬ የማምንም ነኝ። አንዳንዱ ሰው ግን ከእሱ ከራሱ መሞትና ማለፍ በኋላ ምንም ቀጥሎ የሚመጣ ነገር ያለ አይመስለውም። ስለሆነም ቀቢጸ ተስፋ ያጠቀዋል። ያንኑ የራሱን ቀቢጸ ተስፋ ደግሞ ለሌሎች ሊያስተላልፍና ሊያጋባ ሲማስን ይገኛል። ይኸው ከኛ ሞት በኋላ ምንም ነገር የሚለው ቀቢጸ ተስፋ ነው። አንተንና መሰል ዶክተር ፕሮፌሰሮችን አሁን የምትሉትንና እየሆናችሁ ያላችሁትን አይነት ሁኔታ እንድትሆኑ እያደረጋችሁ ያለው ምን ማለት እንደሆን ላሳይ። የሸገር ኤፍኤም የቅዳሜ ጭውውት አቅራቢ በቁልምጫ ፕሮ እያለች ከሞቱ በኋላ እንደምን ሊታወሱ ይፈልጋሉ ብላ ብትጠይቅህ፣ ለዚህ ከፍተኛ ቁም ነገር ለያዘ ጥያቄ የሰጠኸው መልስ በጣም አስገራሚ ነበር፣ አጸያፊም። እኔ ከሞትኩ በኋላ ታሰብኩ አልታሰብኩ እኔ ምን አገባኝ የሚል ነበር። እንደምን ያለ አሳፋሪና አስተዛዛቢ መልስ ነው! ይህ አይነቱ መልስ እኔ ከሞትኩ በኋላ ሰርዶ ቢበቅል ባይበቅል ምን አገባኝ ከሚለው አባባል የሚለይበትን አንዳች ምክንያት የሚነግረኝ ይኖር ይሆን? አይጠፉምና እነማን እንደሆኑ ወረድ ብዬ አመላክተሃለሁ። እነርሱ ከሞቱም በኋላ ትውልድም ምንም ነገር የለማ። አምባገነኖችና አርጋጭ አሸርጋጆቻቸው ሌላኛዎቹ የዚሁ ቀቢጸ ተስፋ ስነ ልቦና ተጋሪዎችና አራጋቢዎች ናቸው። በመጽሐፍ ውስጥ ስልጣናቸውን በትውልድ ወይም በዘር ሐረግ አገኙት ብለህ የምትከራከርላቸው አጼና ከነ ከርማን ኮሆን ጋር ተመሳጥረህ ወደ ሐራሬ የሸኘኸው ፈርጣጩ ኮሎኔል ዋነኛዎቹ ምሳሌዎች ናቸው። አጼው እኔ ከሞት ወይ ዘውዴ ከተናጋ ምድር ከፍ ሰማይ ደግሞ ፀሐይንና ጨረቃን እንደያዘች ዝቅ ይላሉ። ከዚያ በኋላ እንኳን መጪ ትውልድ አሁን ያለኸውም አበቃልህ ብለውና በአጫፋሪዎቻቸውና በውጭ የጥቅም ተጋሪዎቻቸው ይህንኑ አስብለው ሊያደነቁሩን ሲሞክሩ ከረሙብን። ያ እነ መንግስቱና ገርማሜ ንዋይ እንዲሁም እነ ዋለልኝ መኮንንና እነ ማርታ መብራቱን የተከተለው ትውልድ ደርሶ አሻፈረኝ እስኪል ድረስ እድሜ ለርሳቸው እያስባሉ ህዝብን ለረሃብ እርዛትና ለደዌ ዳርገውት ኖሩ። መሐይሙ ኮሎኔልም በጊዜው ለተነሳ ማንኛውም አስተዳደራዊ ፖለቲካ፣ ምጣኔ ሀብትና ማህበረሰባዊ ጥያቄ ሁሉ ጦርነትና ሽብር መፍትሄ እየመሰለው በፍርጠጣ ሐራሬ እስኪገባ ድረስ ያለኔ ኢትዮጵያ የምትባል አገርህን አታገኛትምና የማደርግህን ሁሉ ባደርግህ እሺ ብለህ ተገዛ እንጂ እኔ ከሌለው አገርም ምንም አትኖርም እያልና አጫፋሪዎቹም እውነቱን ነው እሱ ከሌለ አገር ይፈርሳል እያሉ ስንቱን ዜጋ ለጦርነት እየማገዱትና ሽብርን እያስፋፉ ኖሩ። ነገርን ነገር ያመጣዋል ሆነና የአምባገነኖቹን ጉዳይ አነሳሁት እንጂ ዋናው ጉዳይ ከአዳፍኔና ከአንተ ከደራሲው እንዲሁም ከጨብጫቢዎቹ ጋር ነውና ወደዚያው ላምራ። አዳፍኔ ገጽ 12 ላይ ልውሰድህና እስኪ የጻፍከውን ረጋ ብለህ አንብበው። ያ እነ ገርማሜ ንዋይና እነ ዋለልኝ መኮንንን የሚያራግም አባዜ በጣም ወደ ኋላ ወስዶህ ያስረግምህ ገባ። እኛ እንደ አገርና እንደ ህዝብ አለን የምንለውን ታሪክና ቅርስ ማራከስ ማዳፈን የተልእኮ መነሻና መድረሻ ነውና አሁን ደግሞ ተንጠራርተህ የመተማው ሰማዕትን አጼ ዮሐንስን ማራከስ ላይ ገባህ። ያለምንም ሀፍረት በአገር ክህደት ውንጀላ ጀመርካቸው። ለዚህ አሳፋሪና አስነዋሪ ውንጀላ ደግሞ በምስክርነት የተጠሩት አንድ ሀጋይ ኤርሊክ የተባለ የውጭ አገር ጸሐፊና አቶ ተክለ ጻድቅ መኩሪያ ናቸው። የውጭ አገሩን ጸሐፊ ለምስክርነት በጠቀስክበት ፍጥነት እዚያው በዚያው አስተሳሰቡ የተምታታበት ብለህ ማስረጃህን እንክትክቱን ስለምታወጣው እኔ የምለው የለኝም። ውንጀላህን ያጠናከረልህ መስሎህ ግን አቶ ተክለ ጻድቅ መኩሪያ የሚከተለውን ይላሉ ብለህ ያቀረብከው በደንብ ያልተረጋገጠ ማስረጃ ላይ ላተኩር። ከዶጋሊው ጦርነት ወዲህ የጦር ጠቅላይ አዛዥነቱን ንጉሠ ነገሥቱ ከራስ አሉላ አንስተው ለታላቅ ወንድም ልጃቸው ለራስ ኃይለ ማርያም ሰጥተው አሉላን በሐማሴን ግዛት ስለወሰዳቸው ቅሬታ ነበራቸው ይባላል። በዚህ አሁን በተደረሰበት የእውቀትና የምርምር ደረጃ የዚህ ይባላል ተብሎ የተጻፈን ታሪክ እንደ ማመሳከሪያ ማቅረብ ዳርዳሩ ካልገባችሁ ብዙ እንዳንራራቅ ትንሽ ልበል። ባጭሩ መሰሪና አደገኛ የሆነ የክፍፍል ሥራ ነውና ዝም ተብሎ መታለፍ የለበትም። ግድ የለም አቶ ተክለ ጻድቅ ያንን ታሪክ በጻፉበት ጊዜ የተደረሰበት የእውቀትና የመርምር ገደብ ነበረባቸውና ይባላል ብለው ታሪክን በስማ ብለው ጻፉት እንበል። እንዴት አሁን በተደረሰበት የመረጃ ብቃት ዘመን ሊቁ ምሁሩ ተመራማሪ ፕሮፌሰር ተብዬ እንዲህ ያደርጋል? አሁን ባለን የኢትዮጵያ የፖለቲካ ሁኔታ የዚህ አይነቱ አተራረክ የሚጠቅመው ለነማን ነው? ለወያኔና አጃቢዎቹ ብቻ ነው እንጂ። ምክንያቱም ተልእኮውም ግቡም ወያኔያዊ ነው። ኢትዮጵያውያንን በመንደር በዘር መከፋፈል ነው። የኢትዮጵያ ህዝቦች አብረው መታገልና ዴሞክራሲና እኩልነት የሰፈነበትን ስርዓት በጋራ መስርተው በአንድነት መኖር አይችሉምና ተገነጣጥለው የየራሳቸውን መንግስት መመስረት አለባቸው አልነበር ወያኔ የሚለው? የቱ ጋ ነው ልዩነታችሁ የኛ ተመራማሪ ፕሮፌሰር? ስራህ የትግራይ ወገኖቼን ከጎንደር ወገኖቼ ያፈራቅቃል፣ ያራርቃል። በተመራማሪ ተብየው ህሊና ውስጥ ክህደቱ የተደረገው በአጼ ቴዎድሮስ ላይ ነበርና ለትውልድ ሊስተላለፍ የተፈለገውም ይሄው ነው። ወይኔ ወገኖቼ፣ ወያኔ ይከፋፍላል። ሰውየው የበለጠ የክፍፍል ምክንያትና መሳሪያ ያቀብላል። እንዲህ ነው ሲረዳዱ የከረሙብን። ወያኔ በሰላምና በመረጋጋት መግዛት ይላል። ሰውየው የሌለውን መላ እየመከረና ወያኔ ቢገድልም ቢያስርና ቢያፈናቅልም እናንተ ይቅርታ ጠይቁ ይለናል። እዚያው ገጽ 12 ላይ አዳፍኔ የሚከተለውን ጽፏል። የሸዋው ንጉስ ምኒልክ በሰሜኑ የኢትዮጵያ ክፍል የሚያገባው አልነበረም። ኧረ እባክህ፣ ያልታደለ ጆሮ አይሰማው ነገር የለም። ይህ ደግሞ ከየት የተገኘ እውቀት ነው? የትኛው ሊቅስ ሲሆን ደግሞ እንደዚህ አይነቱ እብደት እንደዋብ የሚጠራብን? መሰሪና ጥራዝ ነጠቁ መለስ ዜናዊ ይሆን? ይህ አንተ ልጄ ትለው የነበረ ህሙም ምኒልክ የኮሎኒያሊስቶችን የአፍሪካ መቀራመት እኩል ተዋግቶ ድርሻውን ያገኘ ነበርና ኮሎኒያሊስት ሆኖ ሊመደብ ይገባዋል ብሎ አንድ ሰሞን ጉድ አሰኝቶኝ ነበር። ከርሱስ ተፈጥሮ በቸርነቱ አገላገለችን። የተማረ የተመራመረ ሰው ቁጥብ ነው። እንኳን የራሱ ህዝብ ባህል፣ ቋንቋና ታሪክ የሌላውን ያከብራል። የራሱንም መታረም ያለበትን በአግባቡ እንዲታረም እያሳሰበ በጎ በጎውን ይከላከላል፣ በጥርሱም በጥፍሩም። አንተ ግን ለዚህ አላደልህምና አዳፍኔ ውስጥ ቅኔ የመክሸፍ ምልክት ነው ብለህ አረፍከውና አስቆዘምከኝ። እረ ለመሆኑ የእንግሊዞቹ ኤዲየም ምንድን ነው ብዬ ብጠይቅህ እሱ የሥልጣኔ ምልክት ነዋ የምትል መሆንህን አንተነትህን በቅጡ የሚያውቁ ሁሉ ምስክር ይሆነኛል። አጉል ሙገሳ ያወፈፈው መግደል ባይሆንለት ያስገድላል፣ መፍጀት ባይሆንለት ያስፈጃል፣ ጠቁሞ ያስይዝና ያስገርፋል። ባጭሩ ይሁዳነትን ደግሞ ደጋግሞ ይሰራል። ሲወርድ ደግሞ ስድብ ሙያው ይሆናል። የዘፈን ዳርዳሩ እስክስታ ነውና ዋለልኝንና ያን ትውልድ ለመስደብ እነ አስቴር አወቀን እነ እጅጋየሁ ሽባባውን መንደርደሪያ አደረካቸው። እነዚህ ስደተኞች የትም ተሰደው አገር አገር የአገር ብርቁ እያሉ ያላዝናሉ ስትል ወረድክባቸው እዚያው አዳፍኔ ውስጥ። ባያድለን ነው እንጂ አሁን እንዲህ ያለው ቃል በዚህ ዕድሜ ላይ ሆኖ ግማሽ አካል አፈር ሆኖ ባለበት ካልታበደ በቀር ከጤነኛ ሰው አንደበት የሚወጣ ነው? ለነገሩማ መታፈር በከንፈር የሚለው ብሂል ላንተ የከሸፈ ነው። ልጨምር፣ ለስድብ ዋሽንግተን ድረስ ሌላም ተልእኮ ነበረህ። ተንደርድረህ ሄደህ እሸቱ ጮሌንና ያን ወሎየውን አስጠርቼ ያልክበትን የድምፅ ቅጂ አዳምጬ ወይ ፕሮፌሰር ዛሬም አልተሻለህም እያልኩና እየተገረምኩ አዳፍኔን ማንበብ ቀጠልኩ። ያ ደደቢት ያደደበው ክርፍፍ ዜግነትን ደረጃ አበጅቶለት ከኢትዮጵያዊነት በፊት ትግራይዋ ነኝ ሲል የነበረና እንደምንም ተንፏቆ ትሪፖሊ የደረሰ ጊዜ ደግሞ እኛ አረቦች ነን ካላመንከኝ ዜናዊ የሚለው ስሜን ተመልከት፣ ምንጩ የመን ነው። እንዲሁም በውጭና በአገር በቀል ባንዳዎች አንተኑ ጨምሮ ተደግፎ ደግሞ ስልጣን ላይ ሲወጣ ኢትዮጵያዊነት ተደራድሬና ፈልጌ የምቀበለው እንጂ እያለ የቆጤ ባጡን ሲቀበጣጥር የነበረን ቅዠታም ኢትዮጵያዊነት አንገትህን ሰጥተህ የምትከራከርበት ሐቅ ሆኖ ሲታይህ የዋለልኝ መኮንን ኢትዮጵያዊነት ግን ተንሸዋረረብህና ወሎየው ብለህ ስትል ሰማሁህና ታዘብኩህ። አይ ድሜ ጠገብነት፣ አይ ተመራማሪነት፣ አይ ፍርድ አወቅነት። ያ ይሁን ግድ የለም። እረ ለመሆኑ ማንና ማንን ነው አስጠርተህ ያነጋገርከው? የምታወራው ሌላ፣ የምትጽፈው ደግሞ ሌላ። መጽሐፍ የተባለው ነገር ገጽ 259 ላይ የሚለው እንዲህ ነው። ዓመቱን ባላስታውሰውም በዩኒቨርሲቲ ኮሌጅ በነበርንበት ዘመን ብርሃነ መስቀልንና ዋለልኝን ጠርቼ አነጋግሬያቸው ነበረ። እረ ለመሆኑ ሰዎቹን ታስታውሳቸዋለህ? ወይስ ኢህአፓና ያን ትውልድ የመስደብ ተልእኮህን ያሳካህ በመሰለህ ቦታና ጊዜ ሁሉ አንዱን ከአንዱ እያምታታህ ማቅረብ ስለማይገድህ ነው? ወይስ ዕድሜ ተጫነህና መርሳት እየበረከተ ነው? ጉዳዩን በጥሞና ላሰበው ሰው ሐቁ ያ ይመስለኛል። ወይ መካሪ ጠፍቷል፣ አሊያም አንተ አትሰማም። እዚህ ላይ ምን ማለቴ እንደሆነ ለመረዳት የሚከተሉትን አምስት አረፍተ ነገሮች ልብ ብለህ ተመልከትና መርምር። በ2003 ዓ ም የክህደት ቁልቁለት ብለህ ካሳተምከው መጽሐፍ ላይ የተገኘ ነው። በወያኔ ጨቅላ አስተሳሰብ አንድነት ሁለት አይነት ነው። አንደኛው የፊውዳል አስተሳሰብ አዝማሪዎች የሚላቸው የሚያራምዱት ኢትዮጵያ የግዛት አንድነት ነው። ሌላው የህዝቦች አንድነት የሚሉት ነው። ግዛት ማለት መሬቱ ከሆነ ህዝቦች ከተባሉት ጋር እንዴት ነው እንዲህ ተለይቶ በቅራኔ ሊቆም የቻለው? የግዛት አንድነት መጥፎ ሲሆን የህዝቦች አንድነት ጥሩ ሊሆን የሚችለው እንዴት ነው? የዜግነት አንድነት የህዝብ አንድነት መሆኑን መገንዘብ እንዴት ፊውዳል ያሰኛል? ገጽ 37። ምኑ ከምኑ ጋር እየተነጻጸረ ነው እዚህ ጋር እየቀረበ ያለው? የግዛት አንድነት፣ የህዝቦች አንድነት፣ የዜግነት አንድነት፣ የህዝብ አንድነት። የተያያዘ አንድ ሐሳብን በአምስት አረፍተ ነገሮች እንኳ መግለጽ እየተቸገርክ ነው ያለኸው ማለቴ ነው። እንዲያው ተነስተው እውነት፣ እውቀት፣ እምነት፣ እውቀት፣ እምነት፣ እውነት፣ እምነት፣ እውነት፣ እውቀት፣ አሊያም ሐሰት፣ ክሽፈት፣ ክህደት፣ ክሽፈት፣ ክህደት፣ ሐሰት፣ ክህደት፣ ሐሰት፣ ክሽፈት እያሉ ቃላትንና አረፍተ ነገሮችን እየደጋገሙና እያገላበጡ ቢጽፉት ምንም ጥቅም የለውም። እንዲያውም አነሰ ከተባለ ትዝብት ላይ ይጥላል፣ ሲበዛ ደግሞ ያስከስሳል። አዳፍኔ መጽሐፍ ሊባልና ለገበያ መቅረብ አይገባውምም ነበር። ለምን በለኝ። አንደኛ መጽሐፉ ቀደም ሲል ከጻፍካቸው ነገሮች የተለየ ይዞ የመጣው ምንም አዲስ ነገር የለውም። ሌላውና ዋናው ጉዳይ የአዳፍኔ ጠርቀም ያለ ክፍል ከገጽ 165 እስከ 208 ካሁን ቀደም ባቀረብካቸውና አንባቢዎች በጽሑፎችህ ላይ የሰጡትን ትችቶች ያካተተ ነው። እነዚህን በሌሎች ሰዎች የቀረቡ ትችቶች በመጽሐፍ መልክ ጠርዘህ ለገበያ ማቅረብ በሌላ አገር ቢሆን የሚያስከስስ ወንጀል ነው። ባያስከስስም ያስነቅፋል። እነ ተስፋዬ ሐፒሶ ሲነቀፉ ሰምተን ነበርና አንተንማ ማን ነቅፎህ? እንዲያውም ከበሮ ይደለቅልሃል እንጂ። ይህም አይነቱ የተስተካከለ የህሊና ዳኝነት ጉድለት ነው አንተን ልቅና ትውልድን ተሳዳቢ ያደረገህ። ገና ያኔ ገና በቅርቡ ታግሎ የተሰዋውን ትውልድ መሳደብ በጀመርክ ጊዜ ነው ተው ተብለህ ተመክረህ ቢሆን ኖሮ በጣም ተንጠራርተህ የአፄ ዮሐንስን ሰማዕትነት አታክቸለችልም ነበር። በእንቁላሉ በተቀጣህ ጥሩ ነበር። ስለ ሰማዕቶቻችን ጉዳይ ከተነሳ ሺህ ጊዜ ብትክድ ብትክድ ልትክድ ያልቻልከው የአቡነ ጴጥሮስን ብቻ ነው። ግን እሳቸውንም ቢሆን እጅግ በጣም አርቀህ ከደመና ሁሉ በላይ አሳልፈህ ታስቀምጥና በቅርብ እንዳናያቸው ታደርጋለህ። አንድ ነገር ብዬ ልለፍ። እኛ ግን የትናንቱንም ሆነ የዛሬ ሰማዕቶቻችንን በአጠቃላይ ከነ አፄ ዮሐንስና ከዚያ በፊትም ጀምረን በነ ዋለልኝና ማርታ አድርገን እነ ደብተራውና ጓዶቹን አውስተን የቅርቦቹንም እነ ዳሮ ነጋሽና ሺብሬ ደሳለኝ እንቦቃቅላዎቻችንን ደብሬን ባቢሌንና ነቢዩን ኧረ ስንቱን እነ ነጂብን እነ ውልጫፎን እነ አብዱራህማንን እነ አቸናፊና ብርሃኑ ዘለቀን እነ ቆፍጣኖቹን አንዳርጌ ብዙነህን ሁሉንም ከልባችን አናርቃቸውም። ልጆቻችንን የልጅ ልጆቻችንን በእነሱ እንሰይማለን። ቲያትራዊ ድርሰቶች እንጽፍላቸዋለን። ሲኒማ እንሰራላቸዋለን። ለአንተም የመሰሪ ባህርህን ቦታ እናሳጣህም። ከዚህ ጽሑፍ መጀመሪያ ላይ ከራንዳ አብዳልፈታህ መጽሐፍ ገጽ 68 እስከ 69 የወሰድኩት የምላስ ተዋጊ የተግባር ተንበርካኪ ፋዘር አንቶኒ አይነት ገጸ ባህሪ ገና ድምጻችንን ከፍ አርገን እንዘምርላቸዋለን። እስከዚያው ግን በዝምታችን እናወድሳቸዋለን። አንተ ግን ጣትህን ወደ ሌሎች ከመጠቆም በቀር ለምታደርሳቸው ጥፋቶች ጸጸት ተሰምቶህ ንስሐ የምትገባው ነገር የለህም። አንድ እኔም አንተም የምናቀው ነገር ላንሳልህ። ደርግ አጣሪ ኮሚሽን አቋቁሞ አንተንና ዶክተር በረከት ሀብተስላሴን የኮሚሽኑ ሊቃነ መናብርት አድርጎ ሰይሞ የአጼውን ዘመን ባለስልጣናት ኑና ታስራችሁ ተመርመሩ ብሎ ሲጋብዝ፣ አንድ ራስ መስፍን ስለሺ፣ ሁለት ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ፣ ሶስት ፀሐዩ እንቁስላሴና ሁለት ወንድሞቻቸው ታደሰና ወርቁ ወገድ ብለውት ወደሚሄዱበት ሄደው ሳይመጡ ይቀራሉ። እናንተ የመርማሪ ኮሚሽን አባላት ለደርጉ በ24 ሰዓት ጊዜ ውስጥ መጣችሁ እጅ ካልሰጣችሁ ቋሚም ሆነ ተንቀሳቃሽ ንብረታችሁ ይወረሳል ብለህ አውጅ ብላችሁ መክራችሁ አዋጁም ታወጀ። ራስ መስፍን ስለሺ ከጅማ፣ ብርጋዴር ጀነራል ሙልጌታ ወልደ ዮሐንስ ከዝዋይ ተመልሰው ለእስራት እንግልትና ግድያ ተዳረጉ። ደርጉ ቤተሰብና ቤተዘመድ ምሬቱን በሐዘን እርሙን በእንባ ተራጭቶ እንዳያወጣ ከለከለ። ዘብ በየደጃፋቸው አቆመ። እኔ የቆሙትን ዘቦች ተጋፍቼ ብርጋዴር ጀነራል ሙሉጌታ ቤት ደርሼ ያገኟቸውን የቤተሰብ አባላት አጽናንቼ ወጣሁ፣ የመጣው ይምጣ ብዬ። አንተ ግን አሁን በዓይንህን በጨው አጥበህ አዛኝ ቅቤ አንጋች ሆነህ ራስ አበበ አረጋይንና ራስ መስፍን ስለሺን የገደላችሁ ብለህ መጽሐፍ አንሶ አሜሪካ ለአሜሪካ እየዞርክ የኢትዮጵያ ሕዝብን በስድብ ትሞልጫለህ። ያገኘኸው አድማጭም በይሉኝታ ይሁን በሌላ ሲያጨበጭብልህ ከረመ። አንተ ደግሞ እንደ ማንኛውም ራስ ወዳድና አምባገነን ጭብጨባ ትወዳለህና ደግመህ ደጋግመህ አልከው። ልቀጥል። ማንም ሰው ለህሊናውም ሆነ ህጋዊ ፍርድ የምስክርነት ቃል ለመስጠት ምስክርነትን ከሚሰጥበት ጉዳይ ጋር በተያያዘ የተፈጸመውን ሁኔታ ከቦታውና ጊዜው ጋር አያይዞ በወቅቱ የነበሩ ሰዎችን ቢቻል በስም በዕድሜ በጾታ እየለየ ማቅረብ ይጠየቃል። አለበለዚያ የምስክርነት ቃሉ ተቀባይነት አያገኝም። ፕሮፌሰርም ቢሆን አንተ ግን ስሙን እንኳ በቅጡ የማታውቀውን ወይም ለማወቅ እንኳ ቅንጣት ያህል ሳትጨነቅ የመድኃኔዓለም ትምህርት ቤት ዳይሬክተርን ኢህአፓ ገደለው ትላለህ። ኢህአፓን እስከ ወነጀለና እስከ አስቆጠረ ድረስ ለአንተ ህሊናም ህግም የፍርድ ስርዓትም ስፍራ የላቸውም። በዚህ ጉዳይ ላይ አንድ ነገር ብዬ ልለፍ። ኢትዮጵያና ህዝቧ እንዲህ እንደሆኑ አይቀሩም። የህግ የበላይነት የሚሰፍንበት ፍትህ የሚሟላበት ቀን ይመጣል። ያኔ ኢህአፓ እንኳ ይቅር ብሎ ቢተውህ እኔ በማትኖርበት ለፍርድ አቀርብሃለሁ። እስከዚያው ግን አንተ መድረክና አድማጭ ከተገኘ ሌላው ቀርቶ ደርግ በተለይም ቡከኑ ኮሎኔል ቆሻሻ ስራውን እንዲሰሩለት እያደረገ ከተጠቀመባቸው በኋላ የገደላቸውን የአራት ኪሎውን አረመኔ እብድ ግርማ ከበደን የገደለው እንዲሁም ትንሽ ገንዘብ የነበራቸው እንደነጨው በረንዳ ባለቤት የነበሩትን አባኮራን አባቦራን፣ የአዲስ ከተማ ቡና ቤት ባለቤት አቶ ከተማ ብሩን፣ የነጻነት ጎህ ባለቤትን እረ ስንቱን እጠቅሰዋለሁ፣ ለገንዘባቸው ሲል ብቻ እንደነ ፍቃዱ አስቻለው አይነቱን የአዲስ አበባ ገዳይ የከፍተኛ ቢወት ጥበቃ አባላትን አስተባብሮ ምስኪኖቹን ሌሊት ከቤታቸው እያወጣ የፈጃቸውን አረመኔ ሻለቃ ብርሃኑን የገደለውም ኢህአፓ ነው እያልክ ለፍፍ። ዘንድሮ መድረኩም ተገኝቷልና በምድር አሜሪካ የ911 የሽብር ተግባር የፈጸሙትን ሽብርተኞች በአሲምባና በቋራ ሰልጥኖ ያሰማራቸው ኢህአፓ ነበር ብትልስ ማን አለብህ? ጌታውን የተማመነ በግ ምንም ማያደርገው አለ?
ነቅተናል ከእንግዲህ መነገጃ አልሆንም በዘር በሃይማኖት